ነው የሰሩት። መሳራን ያሰጡ እንደመለስ ፖሊስ ከታጣቂ ከግያሮች ተዘረፈ ሁሉ አለ። እንደገናም ታጥቆ በየቦታው መንቀሳቀሱት ይሄ ለችግሩ ማባባስ ምቹን የታፈጠዋል። ይሄንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሃል ገብቶ ህዝቡ ወደ ቦታ ለመመለስ በኦነግ በኩል የመንግስት መዋቅር በቀበሌ በወረዳ እያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነ እና መልሶ ህዝብ በመረጠው አካል ለቦታው እንድመለስ የማድረግ
የኦሮሞ ነጻነት ግንባር ሊቀመንበር ዳዊት ኢብሳና እርሳቸውን ተከትሎ የሰማችኋቸው ደግሞ የኦሮሚያ ፖሊስ ኮሚሽን ጀነራል አለማየሁ እጅጉ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
በምዕራብ ወለጋ ላሉ አሳቢ ወረዳ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። የኦሮሚያ ጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚቀሰቀስ የታጠቀ ኃይል መከላከል በተከፈተው ተኩስ ነው ሰዎቹ የሞቱት ይላል። የዚህን ዝርዝር ይዘናል በዜና መጽሔታችን ክፍለ ጊዜ ይቀርባል።
አርብ ታህሳስ 12 2011 ዓ.ም ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍሳየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። የኤርትራ የማዕድንና የኤነርጂ ሚኒስትር ጀነራል ስብሐት ኤፍሬም ከሁለት ቀናት በፊት ወደ ቤታቸው ሲያመሩ በደረሰባቸው ጥቃት በጸና ቆስለው በኦሮታ ሆስፒታል ሲታከሙ ከቆዩ በኋላ ዛሬ ወደ ውጭ ሀገር እንደተላኩ ተገልጿል። አንዳንድ ምንጮች በሽጉጥ ተመተው ነው ይላሉ። የሚታመኑ የሚባሉ ምንጮች ደግሞ ተደብድበው ነው እንደሚሉ ተገልጿል። ጥቃት የደረሰባቸው ሰው ተይዞ እየተመረመረ መሆኑን ስማቸው እንዲገለጽ ያልፈልጉ ሰዎች ተናግረዋል ተብለዋል። ከፖሊስም ሆነ ከባለስልጣኖች ማረጋገጫ አልተገኘም።
በርስ በርስ ግጭቶች በደቀቀው በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜናዊ ክፍለ ግዛት በኪቡ የጸጥታ ጥበቃው እየተበላሸ መምጣቱ ባለፉት 2 ዓመታት የሰብአዊ መብቶች ጥሰቶች መጨመራቸውን የተባበሩት መንግስታት አስታወቀ። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በሪፖርቱ በአውሮፓውያኑ ዓመት ከ2017 ታህሳስ እስከ 2018 ጥቅምት ሰሜን ኪቡ ክፍለ ሀገር ውስጥ በሲቪሎች ላይ የሰብአዊ መብት ጥሰቶች መፈጸማቸውን የሚገልጹ በመቶዎች የሚቆጠሩ ሰነዶችን ይፋ አድርጓል። ለመብት ጥሰቶቹ በከፍተኛ ደረጃ መጨመር ምክንያት የሆነውም እርስ በርስ በሚታኮሱ በርካታ ታጣቂ ቡድኖችና በኮንጎ የጸጥታ ኃይሎች መካከል የሚካሄደው ውጊያ መሆኑን ሪፖርቱ አትቷል። ከመብት ጥሰቶቹ 2/3 የሚፈጸመው በታጣቂ ቡድኖችና 1/3 ደግሞ በመንግሥቱ ወታደሮች መሆኑን ሪፖርቱ ገልጿል። የሰብአዊ መብቶች ቢሮው ቃል አቀባይ ማርታ ሁርታዶ እንዳሉት ሲቪሎች ለዘፈቀደ ግድያ፣ ሰቆቃ፣ አስገዳጅ ሥራና ሌሎች ወንጀሎች ሰለባ ሆነዋል። በተለይ ሴቶችንና ሕፃናት ልጃገረዶችን እየጠለፉና እያስገደዱ የመድፈር ወንጀል አድጓል ብለዋል። ይህንንም ወንጀል በጦር ዘዴነት የሚፈጽሙት ሁሉም ታጣቂዎች መሆናቸውን ቃል አቀባዩ ለአሜሪካ ድምፅ ተናግረዋል።
In cases where one group thinks that a specific community have been collaborating
አንድ ማህበረሰብ አንድን ታጣቂ ቡድን ይደግፋል ብሎ ያሰበ ሌላ ታጣቂ ቡድን ያንን ማህበረሰብ በሙሉ የሚቀጣው የአካባቢውን ሴቶችና ልጃገረዶች አስገድዶ በመድፈር ነው።
ሁከቱን ሽሽት ቤት ንብረታቸውን እየጣሉ በሺዎች የሚፈናቀሉ ሰዎች ቁጥርም እየጨመረ መምጣቱን በአካባቢው የኢቦላ ወረርሽኝን ለመክታት የተያዘው ጥረትም አለመረጋጋቱ አደናቅፎታል ሲሉ ቃል አቀባይዋ ማርታ ሁርታዶ አስረድተዋል።
ቤልጅም በአፍሪቃ ስለነበራት የቅኝ ገዥነት ታሪክ አያያዝን አስመልክቶ ስትታገል መቆየቷ ተገልጿል። በቅኝ ግዛቱ ወቅት በሚሊዮኖች የሚቆጠሩ የኮንጎና የሩዋንዳ ተወላጆች በግጭትና በረሃብ ማለቃቸው ታሪክ ይናገራል። በአሁኑ ወቅት ታዲያ ሰዎች እንደ እንስሳ ለትርኢት ይቀርቡበት የነበረውና በቅኝ ገዥነት ወቅት የተዘረፉ የአፍሪካ ቅርሶችን ያሳየ የነበረው ቤተ መዘክር ለአምስት ዓመታት ያህል ሲተደስ ቆይቷል። እድሳቱ 73 ሚሊዮን ዶላር ፈጅቷል። የእድሳቱ ዓላማ የኢምፔሪያልና የዘመናዊ አፍሪካ ዑነታን ለማሳየት ነው ተብሏል። የማዕከላዊ አፍሪካ ሮያል ቤተመዘክር የተከፈተው እንደ አውሮፓ አቆጣጠር በ1910 ዓ ም በዳግማዊ ንጉሥ ሊዮፓርድ አገዛዝ ወቅት ሲሆን ስለ አገዛዛቸውና ያስገኘላቸውን ቅኝ ግዛታዊ ሀብትን ለማሳየት ነበር የተመሰረተው።
የዩናይትድ ስቴትሱ መከላከያ ሚኒስትር ጄምስ ማቲስ የፊታችን የካቲት ወር ስራቸውን እንደሚለቁ ፕሬዚዳንት ትራምፕ ትላንት ከሰዓት በኋላ አስታወቁ። ጄኔራል ማቲስ በአስተዳደሬ ለሁለት ዓመታት ያህል በመከላከያ ሚኒስትርነት ካገለገሉ በኋላ በክብር በጡረታ ይሰናበታሉ ሲሉ ነው ፕሬዚዳንቱ በትዊተር አማካኝነት ባስተላለፉት መልእክት ያስታወቁት። በጄኔራል ማቲስ የስራ ወቅት ብዙ ታላላቅ ስራዎች ተሰርተዋል፣ በተለይም አዳዲስ የውጊያ መሳሪያዎችን በመግዛቱ ሲሉም ፕሬዚዳንቱ አክለዋል። ለአገልግሎታቸው አመሰግናለሁ ካሉ በኋላም በቅርቡ አዲስ መከላከያ ሚኒስትር እንደሚሾሙ አውስተዋል። የመከላከያ ሚኒስትር ስራ እንደሚለቁ የተነገረው የአሜሪካ ወታደሮች ከሶሪያ እንደሚወጡ ትራምፕ በተናገሩ ማግስት ነው። የአገሪቱ መከላከያ ሚኒስትር የአሜሪካ ወታደሮችን ከሶሪያ መውጣታቸውን ይቃወማል። ፕሬዚዳንቱ ማቲስ ጡረታ ይወጣሉ ቢሉም ጄኔራል ማቲስ በመስሪያ ቤታቸው ይፋ ያደረጉት ግን በራሳቸው ፈቃድ እየለቀቁ መሆናቸውን ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ በአፍጋኒስታን ካሉት የዩናይትድ ስቴትስ ወታደሮች ብዙ ወደ ሀገራቸው እንዲመለሱ ለማድረግ እያሰላሰሉ መሆናቸው ተገልጿል። አፍጋኒስታን የተመደቡት የአሜሪካ ወታደሮች 14,000 ሲሆኑ ግማሽ የሚሆኑትን ለመመለስ እያሰቡ መሆናቸውን ከፍተኛ የዩናይትድ ስቴትስ ባለሥልጣኖች ተናግረዋል። በእቅዱ መሠረት 7,000 የሚሆኑት በመጪው ጥር ወር ወደ ሀገራቸው ይመለሳሉ። የተቀሩት ደግሞ በቀጣዮቹ ወራት ቀስ በቀስ ይወጣሉ። እስካሁን ባለው ጊዜ ከዩናይትድ ስቴትስ መከላከያ ሚኒስቴርም ሆነ ከማዕከላዊ እዝ የተሰማ ነገር የለም።
በሌላ የአፍጋኒስታን ዜና የአፍጋኒስታን መንግስት የሀገሪቱ የጸጥታ ኃይሎች የሀገራቸውን ደህንነት የማስጠበቅ ብቃት አላቸው በማለት አፍጋኒስታን ያሉ የዩናይትድ ስቴትስ ኃይሎች ቁጥር ይቀነሳል የተባለውን ዜና አቅልሎ አቅርቦታል። ፕሬዚዳንት ዶናልድ ትራምፕ አፍጋኒስታን ካሉት ቀደም ብሎ እንደተገለጸው ከ14,000 በላይ የዩናይትድ ስቴትስ ወታደሮች ከፊሉ ለማስወጣት እያሰቡ ናቸው ሲሉ ዋሽንግተን ያሉ ባለስልጣናት መናገራቸው ተዘግበዋል። አፍጋኒስታን ያሉ የዩናይትድ ስቴትስ ወታደሮች 20,000 የሚደርሱት በውጊያ የማይሳተፉ የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኃይሎች አካል ናቸው። ዋናው ተልኳቸውም የአፍጋኒስታን ኃይሎችን ማሰልጠንና ወታደራዊ ምክር መስጠት ነው። የአፍጋኒስታን ወታደራዊ ኃይሎች ከታሊባንና እስላማዊ መንግስት ነኝ ከሚለው ጽንፈኛ ኃይል ጋር የተሳሰሩ አሸባሪዎችን በመዋጋት ላይ መሆናቸውም ይታወቃል።
ሶሪያ ያሉት እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች ቢያንስ በአሁኑ ወቅት ከዩናይትድ ስቴትስ የአየር ድብደባ እንደማይድኑ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስቴር ትላንት ይህን ያለው ፕሬዚደንት ትራምፕ ጽንፈኛውን ኃይል አሸንፈናል፣ ሶሪያ ያሉት የአሜሪካ ወታደሮች ወደ ሀገራቸው ይመለሳሉ ሲሉ ካስታወቁ በኋላ ነው። በርካታ የዩናይትድ ስቴትስ የመከላከያ ባለስልጣኖች፣ ዲፕሎማቶችና የምክር ቤት አባላት የፕሬዚዳንቱ ውሳኔ ዱብ እዳ ሆኖባቸዋል። በመሬት ላይ ያሉትን የዩናይትድ ስቴትስ ተባባሪዎችን ደግሞ አሳስቧል። በርካታ ሌሎች ደግሞ ምን ይመጣ ይሆን እንዲሉ አስገድዷቸዋል። ነገር ግን ቢያንስ በአሁኑ ወቅት በጽንፈኛው ቡድን ላይ የአየር ድብደባ እንደሚቀጥል ተገልጿል። በእርግጥ የአየር ድብደባው ስፋትም ሆነ ጥንካሬው ምን ያህል እንደሆነ ግልጽ አይደለም።
የአሜሪካ ጦር ከሶሪያ ከወጣ በሰሜን የአገሪቱ ክፍሎች ላይ የኃይል ሚዛን መዛባት ሊፈጠር እንደሚችል ተንታኞች እየተናገሩ ነው። አገራቸው ሶሪያ ውስጥ እስላማዊ መንግስት ቡድንን የማሸነፍ ግቧን መምታት ከትናንት በስቲያ ረቡዕ የተናገሩት ፕሬዚዳንት ዶናልድ ትራምፕ ጦራቸው መውጣት መጀመሩን አመልክተዋል። ይሁን እንጂ ሽብርተኞቹ ጨርሶ አልተደመሰሱም የሚሉ አንዳንድ ተንታኞች የዩናይትድ ስቴትስ ወታደሮች ከአካባቢው መራቅ ከተደበቁበት ተመልሰው እንዲወጡ ሊያደርጋቸው እንደሚችል ስጋታቸውን እየገለጹ ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬን። መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል። በሰሜን አሜሪካ ጉብኝት ያደረገው የአማራ ብሔራዊ ክልላዊ መንግሥት የልዑካን ቡድን ወደ አገር ከመመለሱ በፊት ከአሜሪካ ድምፅ ጋር ተወያየ።
ዜጎች በየትኛውም ቦታ ተንቀሳቅሰው በነጻነት የመስራት የመኖር መብታቸውን የሚያከብር መሆን አለበት። ኢትዮጵያ ውስጥ አንድ ብሔረሰብ ወደ አንዱ ክልል ሄዶ የሚሰራበት ሁኔታ ነው። ይሄንን የሚቃረነው አስተሳሰብ መስተካከል አለበት። ይሄ ከሰረ መሰረቱ መቀየር ያለበት። የኢትዮጵያ ህገ መንግስት ማንኛውም ኢትዮጵያዊ ዜጋ በየትኛውም ቦታ መኖር፣ መስራት፣ በዛ አካባቢ ንብረት ማፍራት፣ በንብረቱ የመጠቀም መብቶች እነዚህ ያለ ገደብ የተከበሩ መብቶች ናቸው በህግ ደረጃ።
የልዑካን ቡድን መሪና የክልሉ መንግስት ፕሬዚደንት አቶ ገዱ አንዳርጋቸው በሁለተኛው አጋማሽ ክፍል አንድ ውይይት ይቀርባል። አድማጮች አሁን ወደ ቀደመው የዕለቱ አብይ ርዕስ።
የኢትዮጵያ ፓርላማ ትናንት ባካሄደው ስብሰባ የአስተዳደር ወሰንና የማንነት ኮሚሽን ማቋቋሚያ አዋጅን አጸደቀ። የፌዴሬሽን ምክር ቤት እልባት ሊሰጣቸው ያልቻሉ ጉዳዮች በዚህ ኮሚሽን ሊፈቱ እንደሚችሉም ታምኗል ይለናል ከአዲስ አበባ ዘገባውን ያጠናቀረው እስክንድር ፍሬው።
የአስተዳደር ወሰን የማንነት ጉዳይ የግጭት ምንጭ ሆኖ በቆየባት ሆኖም በቀጠለባት ኢትዮጵያ አዋጁ የሚደፍነው ክፍተት ከፍተኛ እንደሚሆን ታምኗል። እንደዚህ አይነት ችግሮችን እልባት ለመስጠት ኃላፊነት የተሰጠው የፌዴሬሽን ምክር ቤት ኃላፊነቱን እንዳልተወጣ የሚገልጹ አስተያየቶች በበረከቱበት ሰዓትም ነው አዋጁ የጸደቀው። ለሀገር ውስጥ የመገናኛ ብዙሃን አስተያየት የሰጡት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ተሰብሳቢ ተስፋዬ ዳባ ኮሚሽኑ ለወቅታዊው ችግር ወቅታዊ መፍትሄ መሆኑን አስረድተዋል።
በማንነትና በአስተዳደር ወሰን ምክንያት ግጭቶች በጣም እየተበራከቱ ነው የመጡት። እነዚህ ግጭቶች ከእለት እለት እየሰፉና ጥልቀት እየያዙ ለብዙ ዜጎቻችን መፈናቀል እንደዚሁም ክልሎች ከክልሎች ጋርም ያቃረነ ብሔር ብሔረሰቦችንም እያጋጨ ያለ ጉዳይ ስለሆነ ይህንን ጉዳይ በተመለከተ በጥልቀት መርምሮ ሳይንሳዊ የሆነ የመፍትሄ ሀሳብ ለሚመለከታቸው አካላት እንዲያቀርብ የተቋቋመ ኮሚሽን ነው።
በአስተዳደር ወሰንና በማንነት ጥያቄ ሳቢያ የተነሱ አለመግባባቶች በኢትዮጵያ የግጭት ምንጭ የስጋት መነሻ ሆነው ቀጥለዋል። በወልቃይትና በጠለምት የተነሳው የማንነት ጥያቄ በአማራና በትግራይ ክልሎች መካከል እስከ ቃላት መወራወር የደረሰ ልዩነት አስከትሏል። ባለፉት 2 ዓመታት በኢትዮጵያ ከተካሄደው የተቃውሞ እንቅስቃሴ መነሻዎች አንዱም በወልቃይት አካባቢ ያለው የማንነት ጥያቄ መሆኑ ይታወሳል። በደቡብ ኢትዮጵያና በሌሎችም የአገሪቱ አካባቢዎችም እንደዚሁ መጠናቸው የተለያየ የማንነት ጥያቄዎች በንጥልጥል ላይ ናቸው። ከዚሁ ክልል የተወከሉት የፓርላማ አባል ናስር ካንሶ በትናንቱ ስብሰባ ያንጸባረቁት ይህንኑ ነው።
እኛ እኮ እንደ ደቡብ ክልል ሲሪየስ የሆነ ጉዳይ ውስጥ ነው አሁን ያለን። 56 ክልል እየተጠየቀ፣ ዞን እየተጠየቀ፣ ወረዳ እየተጠየቀ በየቀ ነው። አብሮ የሚኖሩ ማህበረሰቦች ትዳር አብሮ የኖሩት ድታች እንዲያደርጉ ግፊት እየተደረገ ነው። መነሻው ምንድን ነው? የማንነት ነው። ይካልልኝ መች ነው የተጠየቀው? ረጅም ዓመት ምላሽ አላገኘም ነው። እኛ ግን በጣም ችግር ውስጥ ነው ያለ ነው። በእኔ በአንድ ወረዳ በማንነት ጥያቄ 26400 ሰው አካባቢ አሁን ጫካ ውስጥ ይኖራል በአንድ ወረዳ።
የአስተዳደር ወሰንና የማንነት ኮሚሽንን ማቋቋሚያ አዋጅ ለማጽደቅ የተካሄደው የፓርላማ ስብሰባ የሐሳብ ፍጭት የታየበት ክርክርም የተካሄደበት መሆኑ ታይቷል። የሚበዙት የፓርላማ አባላት አዋጁን ደግፈው ተከራክረዋል። ሌሎች በተለይም ህዋትን የወከሉ የፓርላማ አባላት ተቃውሟቸውን አሰምተዋል። ባለፈው ሰሞን በመቀሌ በተካሄደው ሰልፍ ከተደመጡ መፈክሮች አንዱም የማንነት ጥያቄ በህገ መንግስት እንጂ በኮሚሽን አይፈታም የሚል እንደነበር ይታወቃል። ሰሞኑን ከተለያዩ አስተያየቶችና ትንታኔዎች ጋር እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መንግስት ጦርነት እያወጀ ነው ሲል የኦሮሞ ነጻነት ግንባር ከሰሰ። አስመራ ላይ የተደረገው ውል ገቢራዊ እንዳይሆንም መንግስት እንቅፋት እየሆነ ነው ብሏል። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ስራ አስፈጻሚ ትላንት ባወጣው መግለጫ የጥፋት ኃይሎች ኦሮሚያን የጦር አውድማ ለማድረግ እየተንቀሳቀሱ ነው፣ በክልሉ የጸጥታ ኃይል ላይም ግድያ እየፈጸመ መሆኑን ገልጿል። ሙክታር ጀማል ተጨማሪ አለው።
የኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ ገዢው ፓርቲ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ በሽግግሩ ሂደት ላይ እየተነጋገረን የጋራ ውልና ስምምነት ይያለን ጦርነት አውጆብናል ሲል መግለጫ አውጥቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ዛሬ ለመገናኛ ብዙሃን እንደተናገሩት መንግስት አስመራ የተደረሰው ስምምነት በአግባቡ እንዳይፈጸም መሰናክሎችን ያበዛ በመግለጫ የድርጅቱን ስም ማጥልሸት ላይ ያተኮረ ነው በማለት ነው የወቀሱት።
የጋራ ኮሚቴ አቋቁመን እንዴት እንደምንሄድ በዚህ ላይ ተስማማን። የጋራ ኮሚቴው እንደገና ታድሶ በዚህ ላይ ስራ ጀምረን ሳለን አሁን በቅርቡ ደግሞ ከጎጃም በኩል ከፍተኛ ሰራዊት በዚህ በምስራቅ ወለጋ እንደገና በአሶሳ ወደዚህ መምጣቱ ምንም አይደለም። ከዛ በኋላ ወደ ሰራዊቱ ያለበት አካባቢ ተንቀሳቅሶ ዛሬ ውጊያ ነው ያለው እዛ አካባቢ ይሁን ሌሎች አካባቢዎች። በዚህ ላይ በተጨማሪ የኦዲፒ መግለጫ አውጥቶ የውጊያ አዋጅ የሚመስል ነገር
አቶ ዳውድ በዚህ መግለጫ እንዳነሱት ከመንግስት ጋር የተገባው ውል በአግባቡ እንዳይከወን ከአስመራ የመጡ የሰራዊቱ አባላትን ስልጠና ከመስጠት አንጻር የአንድ ወገን ስልጠና ብቻ መስጠትና ሰልጣኞቹ በቂ የመንቀሳቀስ መብት መገደብ አመራሮቹ ሰልጣኞቹን የማግኘትና ስለ ጉዳዩ የማወቅ መብቱን ላመነፈጋቸውን ገልጸዋል። ከዚህም አልፎ መንግስት የድርጅቱን አባላት ማዋከብና እስራትን መቀጠሉን ተናግረዋል። የዚህ መግለጫ መነሻ በትላንትናው ዕለት የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ያወጣው መግለጫ መሆኑን የገለጹት የኦነግ ሊቀመንበር አቶ ዳውድ ኢብሳ ይህ መግለጫ ተቀባይነት የለውም ብለዋል። የኦሮሞ ዲሞክራቲክ ፓርቲ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በክልሉ ሰላምና መረጋጋት እንዳይመጣ ኦሮሚያና ኦሮሞን የጦር አውድማ ማድረግ የሚፈልጉ አካላት የተገኘውን ለውጥ ለመቀልበስ እየሰሩ ነው ሲል ወቅሷል። በተለያዩ አካባቢዎች የመንግስት መዋቅር እያፈረሱ መሆኑን አልፎም የሰው ነፍስም እየጠፋ ነው ሲል መግለጫው አትቷል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው የኦሮሚያ ፖሊስ ኮሚሽን ጄኔራል ኮሚሽነር አለማየሁ እጅጉ በኦነግና መንግስት መካከል በጋራ ኮሚቴ ቅርብ የሆነ ውይይት ቢኖርም መሰናክሎችና ችግሮች እየተፈጠሩ መሆኑን ያነሳሉ።
በኦነግ በኩል የመንግስት መዋቅር በቀበሌ በወረዳ እያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነ እና መልሶ ህዝብ በመረጠው አካል በቦታው እንዲመለስ የማድረግ አሳሚነት ነው የወሰዱት። መሳሪያም ያስፈተው እንድመለስ ከፖሊስ ከታጣቂ ከግያ ቤት የተዘረፈ ሁሉ አለ እንደገናም ታጥቆ በየቦታ የምንቀሳቀሱት ይሄ ለችግሩ መባባስ ምቹ ሁኔታ ፈጥሯል። ይህንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሀል ገብቶ ህዝቡ ወደ ቦታ የመመለስ ስራ እንዲሰራ የተወሰነበት ሁኔታ አለ። ይህን ለመስራት መከላከያ ከክልሉ ፖሊስና ከፌደራል ፖሊስ ማንዴት ወስዶ
በሌላ በኩል ሰሞኑን በባሌ ዞን በርበሬ ወረዳ የአንድ አዛውንት በታጠቁ አካላት ታፍኖ መወሰድና ተከትሎም ፖሊስ መገደሉን ነዋሪዎቹ ያነሳሉ። በአካባቢው የነበረ የበርበሬ ወረዳ ፖሊስ የታዘበውን ለአሜሪካ ድምፅ ተናግሯል።
ከዛን ለምንድን ነው የሄድከው? ለምንድን ነው ከወያኔ ምንድን ነው ስለኛ የተናገርከው? ምናምን ብለው እንደዛ አድርገው እና በጣም ወቅተውት ነበረ። እንደገና ደግሞ ወደ ታች አዙሮ ጭንቅላቱን ማለት ነው ቀጥቅጠውት ነበረ። ይህን ነገር ማጣራት አለብን ምናምን ብለን አንድ ፓትሮል ፖሊስ አባል ይዞ ባሉት ማለት እኛ ደን እዛ አካባቢ እየደረስን እያለ ነው ትኩሱ የተከፈተው። ሹፌሩን መጡ፣ ሁለት ፖሊሶች ደግሞ እዛ ወዲያው ቀጥ አደረጉ። እዛ ላይ የነዋሪ ደግሞ የሀገር ህዝብ ቶቶ ሬሳውን ሊያነሱ ሲሄዱ ወደ ሶስት ሰው እዛው መጥተው እዛው ገደሉ።
መሰል ድርጊቶች በተለያዩ በኦሮሚያ አካባቢዎች እየተፈጠሩ መሆኑን የተናገሩት ጄኔራል ኮሚሽነሩ አለማየሁ እጅጉ ጉዳዩ የክልሉን ሰላም እያወሳሰበና ግንኙነቶችንም እያሻከረ ነው ሲሉ ገልጸዋል።
ምስራቅ ወለጋ መብዛት ቅልብ ወለጋ ላይ ሁለት የዞን ፖሊስ አዛዥ ኮሚሽነር አድማሱ እና ኮማንደር ተሰው መስዋዕት ናቸው። የዞን አዛዥ በነኝ በእውነት በታጠቁ ነው ተገደሉ። ሰሜን ሸዋ ላይ ኮማንደር አዲስ አለም ሌላውና በቅርብ ቀን የተከሰተው የበርበሬን ባሌ ላይ ሀጂ አብዱራህማን ሀሰን የሚባሉት በርበሬ የበርበሬ ወረዳ ተወላጅ በእውነት ታጣቂ ታፍኖ ከቤታቸው ተወስዶ ፖሊስም በዚህ ክትትል ላይ ሁለት ፖሊሶች ህይወታቸዋል። ይሄንን እስከ መቼ ነው የምን ልመጣ ይችላል? የሰላም አካሄድ አሁን አበቃ የሚባልበት ሰዓት የለም። ምን ጊዜ
በባሌ ዞን በቅርብ የተፈጠረውን ጉዳይ በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ መጣራት ያለበት ነው ሲሉ ነው የገለጹት። ነገር ግን መንግስት ተመሳሳይ ወቀሳዎችን የኦነግን ስም ለማጥፋት እየተጠቀመበት መሆኑን ተናግረዋል።
እኛ ተኩስ ማቆም ካወጅንበት ጀምሮ ራሱ በተነሳሽነት ተኩስ አለ። አላደረ የመንግስት ኃይል በሱ ላይ ተኩስ ሲያደርግ ብቻ የመከላከል እርምጃ እየወሰደ ነው። እስካሁን ትእዛዝ ተሰ ውጊያ ሲከፈት ግን ዝም ብሎ አይ ሌሎች እንደዚህ እዚህ ቦታ ተኩስ ተደረገ፣ የኦሮሞ ነጻነት ግንባር አምስት የጉሙዝ አመራሮችን ስለገደለ ነው ውጊያዎች በህዝብ ላይ ጦርነት የተከፈተው የሚለው በተደጋጋሚ በዚህም ላይ ቢሆን በተደጋጋሚ ምርመራ እንዲደረግና በእኛ በኩል ይህንን ያደረጉ ሰዎች ካሉ ለፍርድ ይቀርባሉ ብለን ለመንግስትም ጥያቄ አድርጎናል፣ በሚዲያም ገልጸናል።
ኦሮሞ ዲሞክራሲያዊ ፓርቲ ትላንት ባወጣው መግለጫ የጥፋት ኃይሎች በተቀናጀ መንገድ የሚሸርቡትን ሴራ አክሽፎ የህዝቡን ሰላም እንደሚያረጋግጥና የህግ የበላይነትንም ለማስጠበቅ ግዴታ እንዳለበት ገልጿል። ነገር ግን በስም የጠቀሰው የጥፋት ኃይል የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው እናመሰግናለን። በሌላ ዜና በምዕራብ ወለጋ ላሎ አሳቢ ወረዳ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ገለጡ። የኦሮሚያ የጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚንቀሳቀስ የታጠቀ ኃይል መካከል በተከፈተ ተኩስ ሰዎቹ መሞታቸው ይላል። ናኮር መልካ ከነቀምት ያጠናቀረውን የዚህን ዘገባ ዝርዝር እንሆ።
ትናንት ከረፋዱ 3 ሰዓት ገደማ ምዕራብ ወለጋ ላሎ አሳቢ ወረዳ ገርጆ ሲበን ቀበሌ ውስጥ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በአካባቢው ነበርን የሚሉ የአይን እማኞች በወቅቱ ቁጥሩ ከፍተኛ የሆነ የመከላከያ ሰራዊት ወደ ደምቢዶሎ በማቅናት ላይ እያለ በተከፈተ ተኩስ ነው ብለዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ተኩሱን የከፈተውና ሰዎቹን የገደለ የመከላከያ ሰራዊት ነው ብለዋል። እኚሁ ግለሰብ የመከላከያ ሰራዊቱ የኦነግን ሰራዊት ለማደን ባደረገው ጥረት ወንድማቸውን እንደገደለ ተናግረዋል።
ወንድሜ የአምስት ልጆች አባት ነው። በግብርና ስራ ነው የሚተዳደረው። የሚኖሩበት ምንም ነገር የላቸውም። የልጆቹ እናትም ታማሚ ነች። ልጆቹም ይኸው ሜዳ ላይ ቀሩ። እነዚህ ሰዎች የ75 ዓመት አባቴን በእናቴ ፊት የኦነግን ታጣቂዎች የምትቀልበው እያሉ በሰደፍ ደረቱ ላይ መጥተው ጥለውት ሄዱ።
ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በቦታው ተገኝተው የሞቱትን ሰዎች አስክሬን ወደ ሆስፒታል እንደወሰዱ ተናግረዋል።
ጠዋት የጦር ሰራዊት የጫነ 40 መኪና ያህል ከግንቢ ወደ ደምቢዶሎ እየሄደ እያለ ገርጆ የተባለ ቀበሌ ልዩ ስፍራ ውላ ፍራፍሬ ሲደርስ ነው ሰራዊቱ ወርዶ 7 ሰዎችን በቅጽበት የገደለው።
የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ በዙ አቅቤካ ግን የማይታወቅ የታጠቀ ኃይልና በአካባቢው ጸጥታን ለማስከበር በሚንቀሳቀሰው የመንግስት ሰራዊት መካከል በተከፈተው ተኩስ የሞቱት ቁጥር ሰዎች ያንሳል ብለዋል።
በእኛ እጅ ያለው የሟቾች ቁጥር አንተ ከምትለው በታች ነው። እኛ 4 ሰዎች እንደሞቱ ነው መረጃ ያለን። የመንግስት ሰራዊት ተኩስ ሲከፈትበት ሁኔታውን ለመቆጣጠር በሰጠው የአጸፋ ምላሽ የሰው ህይወት አልፏል። 1 ሚኒባስም ወድሟል። አንድም ሰው ቢሆን የሞተው ያሳዝናል።
በተከፈተው ተኩስ ጥቂት ሰዎች መቁሰላቸውን የሚናገሩት ግለሰቦች ከኢናንጎ ከተማ 7 ኪሎ ሜትር ርቆ ባለ ስፍራ ላይም አንድ የህዝብ ማመላለሻ ሚኒባስ ተቃጥሏል። የጊምቢ ሆስፒታል ሜዲካል ዳይሬክተር ዶክተር ደሳለኝ አበበ የሁለት ሰዎችን አስክሬን እንደመረመሩ ተናግረዋል።
ህይወታቸው ያለፈ አንድ ወንድና ሴት ወጣቶች በሆስፒታላችን የአስክሬን ምርመራ ተደርጎላቸዋል። በግምት 30 ዓመት ይሆናቸዋል። እንደ ምርመራ ውጤት ሁለቱም በግራ ደረታቸው በኩል በጥይት ተመተዋል።
ስለደረሰው ግድያ እንዲያስረዱን የዞኑ አስተዳዳሪ የሆኑት አቶ ገመጭስ ተመዝገኝ ጋር ደውለን ስለ ጉዳዩ ሙሉ መረጃ እንደሌላቸው ተናግረዋል። የዞኑ የጸጥታ ጽህፈት ቤት ምክትል ኃላፊው አቶ አጋሪ ደግሞ መረጃውን ለመስጠት ቃል ከገቡ በኋላ የእጅ ስልካቸውን ዘግተዋል። ትናንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ በሰጡት መግለጫ 8 ሰዎች መገደላቸውን፣ ጥቂት ሰዎችም እንደቆሰሉ ተናግረው ነበር። መንስኤውን በተመለከተ ግን ወደ ደምቢዶሎ በሚያቀናው የመከላከያ ሰራዊትና ማንነቱ ያልታወቀ የታጠቀ ቡድን መካከል በተፈጠረው የተኩስ ልውውጥ ነው ሰዎቹ የተጎዱት ከማለት የዘለለ ሰዎቹንም የገደለው ኃይል የሚጣራ መሆኑን እንጂ እገሌ ነው አላሉም። የወረዳው አስተዳዳሪ አቶ ጅሬኛ መላኩም ትናንት 8 ሰዎች መሞታቸውን አምነዋል። የገደለው በአካባቢው ሲያልፍ የነበረ መከላከያ ሰራዊት ነው ቢባልም ያጣራነው ነገር ግን የለም ብለዋል። በድርጊቱም ክፉኛ ማዘናቸውን ገልጸዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ዛሬ ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሰሞኑን በምዕራብ ወለጋ በመከላከያ ኃይልና በኦነግ ታጣቂዎች መካከል ግጭት መፈጠሩን አንስተዋል። አሁንም መንግስት በክልሉ ሰላም እንዲኖር ቁርጠኛ አቋም ካለው የኦሮሞ ነጻነት ግንባር ከመንግስት ጋር ለመነጋገር ዝግጁ መሆኑን ነው ሊቀመንበሩ ያስታወሱት። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ነቀምቴ።
ናኮር መልካን ለዘገባው እናመሰግናለን። በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጎጂ ዞን ገላና ወረዳ አዋሳኝ ላይ ዳግም በተቆሰቆሰ ግጭት ትላንት የሶስት ሰዎች ህይወት ማለፉንና ንብረት መውደሙን የአማሮ ወረዳ የጸጥታ ጽህፈት ቤት አስታወቀ። በአካባቢው በተደጋጋሚ በሲቪሎች ላይ ጥቃት የሚያደርስ የታጠቀ ኃይል አለ ይላሉ ነዋሪዎች። የገላና ወረዳ ጸጥታ አስተዳደር በበኩሉ የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም፣ የህዝብ የእርስ በርስ ግጭት ነው ብሏል። ለዝርዝሩ ዮናታን ዘብዲዮስ።
የአማሮ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አራርሶ ጅሎ እንዳሉት ትናንት እንደ አዲስ በተጀመረው ግጭት ከጀሎ ቀበሌ አንድ አርሶ አደር ሲገደል ሌላው ቆስሏል።
አሁን ያው ሰው ራሱን መጠባበቅ ነው እንጂ ያው ትላንት ጥቃት አድርሶ ተመልሷል። ወደ ሶስት ሰው ነው ህይወቱ ያለፈው፣ አንድ ሰው ቆስሎ ጀሎ የሚባል ቀበሌ ያው አንድ ሰው ሞቷል። አትክልት እንዳለ በእሳት ወድመዋሉ።
በተጨማሪም በሌላ ቀበሌ የደረሰውን ጉዳት ተናግሯል።
ሱብቆ የሚባል ቀበሌ ነው ከብት እረኛ የነበረው። ከብት እረኛ ገለው ሁለቱንም ከብቶችም ዘ በርካታ ከብት ነው፣ ከሰባ በላይ ነው የሚሉት። ሌላኛው ዶርባር የሚባል ቀበሌ ነው ያው ደፈጣ ይዞ አንድ ሰው አቁስለዋሉ።
አቶ ራርሶ ጅሎ እንዳሉት ጥቃቱን እያደረሱ ያሉት ታጣቂዎች ያሏቸው ኃይሎች ናቸው።
ያው የታጠቀ ኃይል ነው እነሱ ውስጥ እንዳለ ያው ይታወቃል። ጸረ ሰላም ኃይሉ በግልጽ ያው በሁለቱም ወረዳም ዞንን ሲቀመጥ ይገመግማል። የጸረ ሰላም ኃይል በቁጥር ያህል አካባቢ አለ ይባላል። እነዚያ ሰዎች ናቸው ጥቃት የሚያደርሱት።
በአካባቢው ያለው የመንግስት ጸጥታ አስከባሪ ኃይል 1000 አምበል ብቻ መሆኑ በቂ አለመሆኑን ጠቅሰው ደረሰ ያለውን ጉዳት ይናገራሉ።
ቀጠና ወደ 17 ቀጠና ነው። ከዚያ ጋር ተያይዞ ባለው ሻምበል ብቻ የሚሸፈን አይደለም። አሁንም ቢሆን ያው የመንግስት አካልን እየጠየቅን ያለውን ተጨማሪ ኃይል እዛ ካልሆነ በእነዚህ ባሉት የሚሸፈን አይደለም። ለራሱ ለማረጋጋት ያህል ከወታደር አካል 4 ሞቷል፣ ወደ 2 ቆስሏል።
በኦሮሚያ ክልል የምዕራብ ጉጂ ዞን ገላና ወረዳ የጸጥታ አስተዳደር ኃላፊ አቶ እስራኤል አሊ በበኩላቸው ጥቃቱ የእርስ በርስ ግጭት መሆኑን ተናግረዋል።
እኛም በአካል እዛ አልደረሰንም። የተወሰነ ሰዎች ነው ደ ተጋጩት የሚለው ወሬ አለው። እሱም ደውለ ጠርተናል። የተወሰነ ሰዎች ነው ተኳክሶ ነው የተመለሱት የሚላለው። አንድ ብሔር ላይ ጥቃት ለማድረስ እኛ አላማ አይደለውም የሚል ያው እንትን እየሰጡ ስለሆነ እነሱም አይደለውም እዚሁ ነው አሁን እየተጋጨ ያለው።
አቶ እስራኤል እንዳሉት ችግሩ ሳይፈታ የቆየው በአስተዳደር ወሰን አለመካለል ነው። የአስተዳደር ወሰን ከማካለል በፊትም እርቅ ይቀድማል ነው ያሉት።
ያው ግጭቱ ይታወቃል፣ የዛሬ 3 ዓመት ሆኗል። የወሰን ጉዳይ ነው። የአስተዳደራዊ ወሰን እስከ ዛሬ አልተካለለም። በዛ ምክንያት ነው ያኛም የኔ ነው ይላል፣ ያኛም የኔ ነው ይላል። በዛ ምክንያት ነው ከዛሬ ከመንግስትም ልባት ማግኘት አልቻለም።
በሌላ በኩል የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ወንድሙ ገብሬም ዋናው የአካባቢው ችግር የታጠቁ ኃይሎች የሚያደርሱት ጥቃት ነው ብለዋል።
ያው እንደምታውቀው እዛ አካባቢ ዋናው ችግሩ የወሰን ጋር የተያዘ ጉዳይ ሳይሆን የታጠቁ ኃይሎች እዛ አካባቢ የሚንቀሳቀሱ አሉ እና እነሱ በድንገተኛ የሚያደርሱት እንትን ያለው እንጂ በዋናነት ከወሰን ጋር የተገናኘ መሰረታዊ ጉዳይ አይደለም።
ሁለቱ ክልሎች ችግሩን ለመፍታት የጋራ እቅድ ማውጣታቸውም ተናግሯል።
እየሰራን ያለ ነው፣ መከላከያም እያገዘን በጋራ አግዘን እየሰራን ያለ ነው። እነሱም ከኛ ጋር ለመስራት ዝግጁ ናቸው። አብረውንም አግዘውንም እየሰሩ ነው ያሉት። በጋራ ተቀናጅተን እየሄድን ያለ ነው። ግን ያው እዛ አካባቢ ያለው ከዛ ትንሽ ከእኛም አቅም በላይ ከፍ ያለ ስለሆነ ትንሽ ልይታ የሚፈልግ ስለሆነ ነው እንጂ
ከመንግስት አቅም በላይ ነው ማለት ነው።
እንግዲህ ጉባኤ ያለ ተፈታለን ሰዎች እኮ ማወቅ አይደለም ይህን ያደረጋለ መንግስት ተቋም አይደለም ይህን እያደረገ ያለውና ከዛ ውጭ የሆነ ሀይል ስለሆነ ትንሽ ትኩረት ይፈልግ ነገር አለ።
በአማሮ ወረዳ የጃሎ ቀበሌ ነዋሪ የሆኑት አቶ ሰብስቤ ቸርነት ላለፉት 2 ዓመታት አካባቢው ከፍተኛ ችግር ውስጥ መሆኑን ተናግረዋል። በአካባቢው ሰዎች በግፍ ይገደላሉ፣ ከብቶች ይዘረፋሉ፣ የእህል ማሳዎቻችን በእሳት ይወድማሉ፣ ቤቶቻችንም ይቃጠላሉ ነው ያሉት። በአማሮ ወረዳና በምዕራብ ጉጂ ዞን ገላና ወረዳ አዋሳኝ አካባቢዎች ከሁለት ዓመት በላይ የዘለቀው ግጭት ትናንት ማገርሽቱን የተናገሩት አቶ ሰብስቤ መንግስት አፋጣኝ መፍትሄ እንዲሰጣቸው ቢጠይቁም ምላሽ እንዳላገኙ ገልጸዋል።
ከሁለት ዓመት በላይ ተፈናቅለን ባለንበት የነበረንን ጭራሽ አሟጦ ትናንት ያው አውድሞብናል። የትናንትናው ይባስ ነው፣ ከመጀመሪያው ያልተናነሰ ነው። ትናንት በእኛ ቀበሌ ብቻም ሳይሆን በሌሎች ሁለት ቀበሌዎችም ላይ እንደዚሁ አደጋው ነበረ። ከባድ ነው። በቃ የትናንቱ የታቅዶ እንደገና የተጀመረ ነገር ነው የሚመስለኝ፣ ያገረሸ ነገር ነው። ጉጂ የምለው ስም ሽፋን ካልሆነ በስተቀር ይሄ ልዩ የታጠቀ ኃይል ነው፣ የተደራጀ ኃይል ነው ይህን እያደረገ ያለው።
ከአማሮ ዲላ፣ አዋሳና አዲስ አበባ የሚወስድ መንገድ ለሁለት ዓመት መዘጋቱ ደግሞ ችግሩን አባብሶታል ያሉት አቶ ሰብስቤ ከ23 ሺህ በላይ ዜጎች ከቀያቸውና ከቤታቸው መፈናቀላቸውንና መንግስት በቂ ድጋፍ እንዳልሰጣቸው ተናግረዋል። ህይወታቸውም በስጋት ላይ መውደቁን ገልጸዋል።
ከሁለት ዓመት በላይ መንገድ ተዘግቶ ሰው ሞቶ ንብረት ተቃጥሎ ሰው እንዲሆኑ ዜጋ በሀገሩ ላይ ስደተኛ ሆኖ ባለበት እኛ የሀገር ውስጥ ስደተኛ ሆነናል። አሁን ዞን ነው ክልል ነው ፌደራል ነው የሚባለው ነገር ለእኛ ትርጉም የሚሰጥ ስራ ሰርቶ እስካሁን አላሳረፉንም። ያው ስቃያችን እለት በእለት እየጨመረ ነው ያለው። አደጋ ውስጥ ነው ያለው። በቃ ጥያቄ ምልክት ውስጥ ነው እኛ ህይወት ያለው እና ምናልባት ሰሚ ካለን መንግስት ካልነቃ አሁን ይናልቃለን የሚል ስጋት አለኝ። በግለ
ከገላና ወረዳ የህብረተሰብ አባል ለማነጋገር ደጋግመን ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን ለዘገባው። አድማጮች፣ አሁን ከኢትዮጵያ የሚያስወጣን ወይም ወጣ እንድንል የሚያደርገን አጠር ያለ የዜና ዘገባ ነው የምናነበው። የአሜሪካ ጦር ሰራዊት ከሶሪያ ከወጣ በሰሜን የአገሪቱ ክፍሎች ላይ የኃይል ሚዛን መዛባት ሊፈጠር እንደሚችል ተንታኞች እየተናገሩ ነው። አገራቸው ሶሪያ ውስጥ እስላማዊ መንግስት ቡድንን የማሸነፍ ግቧን መምታቷን ከትናንት በስቲያ ረቡዕ የተናገሩት ፕሬዚዳንት ዶናልድ ትራምፕ ጦራቸው መውጣት መጀመሩንም አመልክተዋል። ይሁን እንጂ ሽብርተኞቹ ጨርሶ አልተደመሰሱም የሚሉ አንዳንድ ተንታኞች የዩናይት ስቴትስ ወታደሮች ከአካባቢው መራቅ ከየተደበቁበት ተመልሰው እንዲወጡ ሊያደርጋቸው እንደሚችል ስጋታቸውን እየገለጹ ነው። ዘጋቢያችን ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል።
የትራምፕ አስተዳደር እስላማዊ መንግሥት ቡድንን እየወጉ ያሉትን የኩርድ መሪዎች ሲደግፍ ቆይቷል። ቱርክ ይህንን የአሜሪካ አቋም በብርቱ ብትቃወመውም በዩናይትድ ስቴትስ የሚደገፈው ይህ የኩርድ ጥምር ኃይል ታጣቂዎቹን የሽብር ተዋጊዎች ሰሜን ሶሪያ ላይ ከተዘረጋው ጠንካራ ይዞታቸው ገፍቶ ካባረረ በኋላ የኩርዶቹ ነጻ ክልል ሊባል የሚችል ግዛት ተቆጣጥሮ ቆይቷል። የኩርድ መሪዎች ዛሬ ብሶት አዘል ቅሬታ እያሰሙ ነው። የአሜሪካን ግብ ለማሳካት በሺዎች የሚቆጠር ሕይወት ከፍለን፣ ዛሬ ግን የተካሄደን ያህል እየተሰማን ነው እያሉ ነው።
የኩርዶቹን ጀርባ በጩቤ መውጋት ነው። አሜሪካውያን የኩርድ ሕዝብ የሰጣቸው ነገር ትንሽ አለመሆኑን ተገንዝበው ይህንን እርምጃ እንደገና ያስቡበታል የሚል ተስፋ አለኝ።
ኩርዳዊ ፊልም ሰሪ ሚዝጊን ጊሞ ነው። በሌላ በኩል ደግሞ ዩናይትድ ስቴትስ ራሷ ውስጥም ቢሆን ይህንን ያልተጠበቀ የተባለ ውሳኔ እንደራሴዎቿ እየተቹት ነው። የተወካዮች ምክር ቤቱ የዴሞክራት እንደራሴዎች መሪ ናንሲ ፔሎሲ
A decision made in a cavalier fashion in terms of our allies in the fight against terrorism.
ይሁሳኔ ሽብር ፈጠራን አብረውን ቆመው እየተዋጉ ካሉ ወዳጆቻችን አኳያ ሲታይ የጀብደኝነት ውሳኔ ነው። አደገኛ የሆነና ለሩሲያው ፕሬዝዳንት ቭላድሚር ፑቲን ሶሪያ ውስጥ የይለፍ ፈቃድ የሚሰጥ የገና ስጦታ ነው።
ሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ሊንዚ ግራሃምም በፕሬዝዳንቱ ከሶሪያ የመውጣት ውሳኔ ደስተኛ አይደሉም። ክፉ መዘዝ ያመጣል ባይ ናቸው።
ይህ ውሳኔ እንዴት እንደተላለፈ አላውቅም፣ ግን ቃል በቃል ከግራው ጎራ የወጣ ነው። ዓለምን አስደንግጧል። አሁን ሰሜን ኮሪያም ጡንቻዎቿን እያገላበጠች እሺ፣ ምንም ስምምነት ላይ ከመድረሳችን በፊት ከደቡብ ኮሪያ ለቃችሁ ውጡ ትለናለች። መስመራችንን ካልቀየርን በስተቀር ኢራቅ ውስጥ የታየው ሶሪያ ውስጥም እንደሚደገም አረጋግጥላችኋለሁ።
ሶሪያ ውስጥ ተሰማርተው የቆዩት ወደ 2000 የሚሆን ቁጥር ያላቸው የአሜሪካ ወታደሮች በኢራንና በሩሲያ በሚደገፈው መንግስትና በተቃዋሚዎቹ በተያዙት መሬቶች መሃል ሆነው ያለመደራረስ ቀጣናውን እያስከበሩ ናቸው። በሌላ በኩል ደግሞ ነጻ የኩርዲስታን መንግስት እንዳይመሰረት እየተከላከለች ያለችው ቱርክ ሰሜን ሶሪያ የኩርድ ይዞታዎች ላይ ጥቃት ለመክፈት አሰፍስፋለች። ኢራን ደግሞ ለሂዝቦላ ሽብርተኞች መሳሪያ ለማቀበል የሚያስችል የምድር መተላለፊያ ለመዘርጋት እንደምትሞክር ተንታኙ ዴቪድ አዴስኒክ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ተናግረዋል። አዴስኒክ አክለው እስራኤልም በበኩሏ ኢራንና ሂዝቦላን ለመጋፈጥ እንደምትገባና ሩሲያ ደግሞ የአሜሪካ ወታደሮች ለቀዋቸው የሚወጡ በከርሰ ምድር ዘይት የበለጸጉ መሬቶችን ለመቆጣጠር እንደምትሞክር አመልክተዋል። ይህ በእንዲህ እንዳለ ግን አሁንም ቢሆን በሽብርተኞቹ እጅ የሚገኙ አካባቢዎች መኖራቸውንም ሌሎች ተንታኞች እየጠቆሙ ነው። በዚህ ሁኔታ ውስጥ ጦሯን ካሰፈረችባቸው የሰሜን ሶሪያ አካባቢዎች ለጊዜው እንደማታስወጣ ቁልፍ ከሆኑት የዩናይትድ ስቴትስ አጋሮች አንዷ የሆነችው ፈረንሳይ አስታውቃለች።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 መድረሱን ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ቅንብሮች ከማለፋችን በፊት አንድ ዜና እዚህ ግድም ላንብብ። ሻለቃ ዳዊት ወልደ ጊዮርጊስ ከ32 ዓመታት በኋላ ወደ አገራቸው ተመለሱ። የእርዳታ ማስተባበሪያ ኮሚሽንና እንዲሁም የውጭ ጉዳይ ሚኒስቴር ቋሚ ተጠሪን ጨምሮ በከፍተኛ የስራ ኃላፊነቶች በቀድሞ ወታደራዊ መንግስት ውስጥ ያገለገሉት ሻለቃ ዳዊት ወልደ ጊዮርጊስ ከ33 ዓመታት በኋላ ትናንት ምሽት ወደ አገራቸው ተመልሰዋል። በደርግ ሰዓት ስርዓትና በእርሳቸው መካከል በተፈጠረ ያለመግባባት የተነሳ ከሀገር ወጥተው ከ1979 ዓ.ም ጀምሮ በአሜሪካ ሀገር በስደት የኖሩት ሻለቃ ዳዊት ከረጅም ዓመታት የውጭ ሀገር ቆይታ በኋላ አገር ለመግባት የቻሉት በኢትዮጵያ በመጣው ለውጥ መሆኑን የኢትዮጵያ ዜና አገልግሎት ገልጠዋል። ሻለቃ ዳዊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ ብርቱካን አያኖና የቀድሞ የስራ ባልደረባቸው የነበሩት ኮሎኔል ፍስሐ ደስታ እንዲሁም ሌሎች ወዳጆቻቸው አቀባበል ያደረጉላቸው መሆኑ ተጠቅሷል። አድማጮች አሁን ወደ ቀዳሚው የምሽቱ ልዩ ቅንብር።
በሰሜን አሜሪካ ጉብኝት ያደረገው የአማራ ብሔራዊ ክልላዊ መንግስት ከፍተኛ የልዑካን ቡድን በትላንቱ ዕለት ወደ ኢትዮጵያ ተመልሷል። የክልሉ መንግስት ፕሬዚደንትና የልዑካን ቡድን መሪ አቶ ገዱ አንዳርጋቸው ለአሜሪካ ድምፅ በሰጡት መግለጫ ተልዕኳቸው የተሳካ እንደነበር ገልጸዋል። ቡድኑ ተልዕኮውን አጠናቆ ወደ ኢትዮጵያ ከመመለሱ በፊት የክልሉ ፕሬዚዳንት አቶ ገዱ ከቪኦኤ ጋር ያደረጉትን ውይይት የመጀመሪያ ክፍል ቀጥለን እናቀርባለን። ያወያያቸው አዲሱ አበበ ነው። ከጉዟቸው ዓላማ በመነሳት ተልኳቸው ምን ስኬትና ውጤት እንዳስገኘ ላቀረበው ጥያቄ አቶ ገዱ መልስ በመስጠት ይጀምራሉ።
በኢትዮጵያ ፖለቲካ ውስጥ ሚና ያላቸው አካላትም ስላሉ በዛ ላይ በንቃት እንዲሳተፉና ለውጡ ወደፊት እንዲቀጥል ገንቢ ሚና እንዲጫወቱ መግባባትን መፍጠር ነው። ከዚህ ቀደም ዶክተር አብይ መጥተው የጥላቻን ግንብ እናፍርስ፣ የፍቅር ድልድይ እንገንባ ባሉት መሰረት ያ የፍቅር ድልድይ የበለጠ እንዲገነባ መግባባቱን ለማጠናከር ነው እንደ አላማ አድርገን የመጣ ነው። በዚሁ መሰረት ዋሽንግተን ዲሲ 2 ትልቅ ስብሰባዎችን አካሂደናል። አንድ በአጠቃላይ ህብረተሰቡ የተጠራበት፣ ሁለተኛ እንደገና ደግሞ ከቢዝነስ እና ከኢንቨስትመንት ጋር የተያያዘ፣ ሌሎች ደግሞ በትንሽ የፎከስ ግሩፕ ውይይቶችን አካሂደናል። በተመሳሳይ ይሄ ውይይት ዳላስ፣ ሲያትል፣ ሎስ አንጀለስ እና አትላንታ ተካሂዷል። በእነዚህ በሁሉም በተካሄዱት መድረኮች ህብረተሰቡ፣ እዚህ አሜሪካ ውስጥ የሚኖረው ህብረተሰብ ስለ ሀገሩ አሁን እየተካሄደ ስላለው የለውጥ እንቅስቃሴ በቅርበት የሚከታተልና ይህ ለውጥ ደግሞ እንዳይቀለበስ ትልቅ ፍላጎት እንዳለው ተገንዝበናል። ይሄ በለውጡ ላይ ከፍተኛ ተስፋ አሳድሯል። በአንዳንድ ሁኔታ ስመለከተው በአገር ቤት ውስጥም ካለው ትንሽ ከፍ ያለ መነሳሳት ለውጡ እንዳይቀለበስ፣ ለውጡ ወደፊት እንዲቀጥል፣ ኢትዮጵያ ለዘላለም አብራቸው ከኖረችው ችግሮቿ እንድትላቀቅ ፍላጎት አለው። እኛ እንግዲህ ከአማራ ዲሞክራቲክ ፓርቲ ነው የመጣ ነው። እንደ ፓርቲ እንዲህ አይነት ፕሮግራም አካሄደን አናውቅም። በዚህ በሰሜን አሜሪካ የመጀመሪያ ነው። የመጀመሪያም አይመስልም። ሰው በጉጉት ነው የጠበቀን። በደንብ ተደራጅቶ የበለጠ ኃላፊነት እንዲሰማን ህዝቡን እንድናገለግል እንደገና سنመለከተው ቀደም ሲል የመገለል ስሜት በከፍተኛ ሁኔታ ስር በሰደደ ሁኔታ የነበረበት እንደሆነ ተገንዝበና አሁን ደግሞ በአገር ጉዳይ ላይ ኢንቮልቭ ለማድረግ ለመሳተፍ ጥሩ ፍላጎት አሳይቷል። እኛ የመጣንበትም
የተሳካ ነበር መንገዱ
የተሳካ ነበር።
ዋናው እንግዲህ ያመጣጣችሁ ምክንያት በተደጋጋሚ ስብሰባዎች እናንተን ሱም እንደገለጡት ትውልድ ኢትዮጵያዊው ራሱ ኢትዮጵያዊ ዜጋ ወደ አገሩ ገብቶ ኢንቨስት እንዲያደርግ መዋለ ንዋይ እንዲያፈስ ለመቀስቀስና ለማስተባበር ነው። ነገር ግን ይሄን ኢንቨስትመንት በተመለከተ እዚህ ሀገር ብዙ ኢትዮጵያውያን እኛ ጋር የሚደውላሉ። ኢንቨስት ለማድረግ ሄደን ይሄ ችግር ደረሰብን፣ እንኳን ኢንቨስት ልናደርግ ገንዘባችንን ጨርሰን መጣን፣ ልንይዝ የነበረውን ቦታና ንብረት ባለስልጣናት ወሰዱብን፣ የመሳሰለ ሮሮ ያሰማሉና ይሄ ሁኔታ ተደጋግሞ ጥያቄ ሆኖ ቀርቦላቸዋል። ስትመለሱ ይሄን ነገር ለማስወገድና እዚህ ላለው መዋለ ንዋይ አፍሳሽ አስተማማኝ ሁኔታ ለመፍጠር ምን ያህል ዝግጅት አድርጋችኋል? ምን ያህል አሰባችሁበታል? ይሄን ነገር
በየመድረኮቹ ተነስተዋል እነዚህ ጉዳዮች። እንግዲህ አገር ቤት መጥተው ደግሞ የበለጠ በማውቀው በአማራ ክልል ዩኒቨርስቲ አድርገው በአስር ሺዎች የሚቆጠሩ የስራ እድል የፈጠሩ የክልሉን ኢኮኖሚ ለማሳደግ ከፍተኛ አስተዋጽኦ እያበረከቱ ያሉ ግለሰቦችና ድርጅቶች አሉ። በሌላ መልኩ ደግሞ በብዙ ጣውረት ምክንያት ተንገላተው የተመለሱ ኢንቨስትመንት ካካሄዱ በኋላ ደግሞ በሚፈልጉት መንገድ ውጤት ያላመጡ አሁን ደግሞ ፔንዲንግ ማነው የተንጠለጠሉ ጉዳዮች ያሏቸው እነዚህ ሁሉ ገጥመው ያልተቋጩ ጉዳዮች ከኢንቨስትመንት አኳያ ብዙ ስራ መስራት እንዳለብን የተገነዘብ ነው። እነዚህ ኢንቨስት ሊያደርጉ የሚመጡት ገንዘብ ይዘው ነው የሚመጡት። መንግስት ሊያግዛቸው ይገባል። አሁን አልፎ አልፎ ያየናቸው ተባባሪ መሆን ጉለቶች እንዳሉ አይተናል። በተለይ ደግሞ አሁን ዲያስፖራው ያሳየው መነሳሳት በጣም ጥሩ ስለሆነ ማስተካከል እንዳለብን ግንዛቤ ይዘናል። ችግሮች እንዳሉም ተመልክተናል።
ከዛው አካባቢ ሳልወጣ ለምሳሌ አባባን ስብሰባ ላይ የሰማሁት እስካሁን ድረስ ችግሩ እንዳልተፈታና ንብረታችን ሁሉ ተወስዶብን ማን እንደምንጠይቅ ግራ የገባን ነገር አለ ሲሉ ጥያቄ ያቀረቡ ሰዎች ተመልክቻለሁ። እሱም ለቢሊዮ ይሆናል ባንድ ስብሰባ ላይ እንዲህ አይነት ሰዎች መረጃ ይዘው ቢመጡ የሆነ ንብረታቸው ሊመለስ ካሳ ሊሰጣቸው የሚችልበት ሁኔታ አለ? ይሄንን ለመፍታትስ ዝግጅት አላችሁ?
ጥያቄ ያነሱት ሰው ትክክል ናቸው። በእርግጥ መረጃው በሙሉ ተሰብስቦ ተይዟል። በሙሉ ለሁሉም በሚፈልጉት ደረጃ ካሳ ተከፍሏል ማለት አይቻልም። አልተከፈለም። ለተወሰኑት ግን ተከፍሏቸዋል። ወደፊትም ቢሆን እነዚህ ሰዎች ኢንቨስት የሚያደርጉት መንግስትን አምነው ነው። እንዲህ አይነት ጉዳት በሚደርስበት ጊዜ መንግስት ከጎናቸው መሰለፍ መቻል አለበት። በሚፈለገው መንገድ ተስተናግደዋል የሚል እምነት የለኝም። ወደፊት ይሄ መሻሻል ያለበትና መስተካከል ያለበት ነው። መጀመሪያ ጉዳት እንዳይደርስ መከላከል አለብን። ጉዳት ከደረሰ ደግሞ ከጉዳት የሚካካሰው በምን መንገድ ነው ብለን ምላሽ መስጠት አለብን ማለት ነው።
አገር ውስጥ ያለውን ልማት በተመለከተ እንደም ጥያቄ ላቀርብ ወደ ሌሎች ከመሄድ በፊት ምስራቅ ጎጃም ደብረ ማርቆስ አካባቢ የባህል ማዕከል ይሰራል ተብሎ ብዙ ገንዘብ እንደተዋጣ ሰምተናል። እስከዛሬ ግን ማዕከሉ አልተሰራም ይመስለኛል። ከተሳሳትኩ ተጠራማለሁ። ይሄ ምን ደረጃ ላይ ነው ያለው?
ልክ ነው። የአካባቢው ተወላጆች የጎጃም ባህል ማዕከል ያስፈልጋል ብለው ገንዘብም መዋጣት ተጀምሮ ነበር። በእርግጥ የተዋጣው ገንዘብ ባህል ማዕከሉን ሊያሰራ አይችልም። ከባህል ማዕከሉ ውስጥ ትልቁን ገንዘብ የሚወስደው አዳራሽ ነው የባህል ማዕከሉ። ያንን አዳራሹን በተመለከተ የክልሉ መንግስት ሙሉ በሙሉ ወስዶ ራሱ ሊያሰራው፣ ምክንያቱም በመዋጮ ሊሰራ አይችልም። እንደዛ አይነቱ ብዙ ስለሆነ የሚጠይቀው ለኮንትራት ተሰጥቷል ወይም ደግሞ በሂደት ላይ ነው። በዚህ አመት 2011 በኢትዮጵያ አቆጣጠር ያ ማዕከል መገንባት ይጀምራል ማለት ነው። እና እንደ አንድ የክልሉ ፕሮጀክት ተደርጎ ተይዟል። ከህብረተሰቡ የተዋጣው ደግሞ ራሱን ችሎ ከመንግስት ጋር ሳይቀላቀል እንዲሰራበት ብለን ያንን ገንዘብ ያስተባበረው ኮሚቴ ማሰራት እንዳለበት በዚህ መንገድ እንትናችን ድርሻችንን ለይተናል።
አቶ ጎዱ እንደሚያውቁት በኢትዮጵያ ትልቅ ለውጥ እየታየ ነው። ሊካድ የማይችል በጠቅላይ ሚኒስትር አብይ የሚመራው የኢትዮጵያ መንግስት ማስተዳደር ትልቅ የለውጥ ፍንጭ እያሳየ ነው እና ብዙ ሰው ደግፎታል። ነገር ግን ቀደም ሲል ኢህአደግ አሁን ስሙ ኢህአደግ ነው እንግዲህ የጀመረው የክልል ወይም አከላለል ብዙም ተደጋፊነት የለውም። ዛሬ ኢትዮጵያ የተለወጠች በሄደችበት መጠን ክልል ብሎ ህዝብን መለያየት አይደገፍም። ሌላው ደግሞ ፓርቲም ድርጅትም ሲቋቋም በዘር በጎሳ በብሔር መሆኑ እየቀረ ነው። እናንተ ብሔራዊ አማራ ነው ፓርቲ ክልል ይቀራል ጎሳ መደራጀት ፓርቲ መመስረት ወደፊት ይቀራል ለውጥ ወደዛ ያመራል
እንግዲህ የኢትዮጵያ ፖለቲካዊ ሁኔታ ብዙ ነገሮችን ወደፊት ይለውጣል ብለን ተስፋ እናደርጋለን ህዝቡም እየጠበቀ ያለው በዛ አቅጣጫ ነው
እንዲያውም ቅርታ አቆረጥኩ እንጂ የጥያቄ ከበርካታ ሰዎች ቀርቦላቸዋል እኔም አድምጫለሁ ጥያቄሽ ጋር ክልልን አስወግዱልን
ክልልን አስወግዱልን የሚሉ ጥያቄዎች አሉ። ነገር ግን በኢትዮጵያ ፖለቲካ ውስጥ አንዱ ስምምነት ያልተደረሰበት ከፌደራሊዝም ጋር በተያያዘ ነው። ጄኔራሊ ፌደራሊዝም ያስፈልጋል በሚለው ላይ ያን ያህል ልዩነት የለም። መግባባት ያልተደረሰባቸው ከክልሎች ጋር ተያይዞ የተለያየ የሚነሱ ጥያቄዎች አሉ። ክልሎቹ ወሰን አከላለላቸው ላይ የኔ ነው ይሄ የኔ ነው የሚል እስካሁን ያልተፈቱ ችግሮች አሉ። በብዙ አካባቢዎች ነው የችግር። በእነዚህ ሁለት አስተሳሰቦች መካከል ልዩነት አለ። አንዱ የኢትዮጵያ ፖለቲካ ዳርና ዳር ተወጥሮ የሚገኙ በእነዚህ አይነት አስተሳሰቦች ነው። ይሄ በቀጣይነት በሚካሄድ ውይይት የፖለቲካ ፓርቲዎች የሚያደርጉ ክርክር ታዋቂ ሰዎች ይሄ ሊሂቃን በዚህ ዙሪያ በሚያደርጉት ቅስቀሳ እንግዲህ መግባባት እየተደረሰ ዲሞክራሲ አንዱ መቻቻል ነው። ምናልባት ወደፊት በጫፍና ጫፍ ያሉት ወደ መሃል የሚመጡበት ሁኔታ ሊፈጠር ይችላል ብዬ ገምታለሁ። ክልልን እንዳልና ፍረሰው የሚሰራ አይመስለኝም መፍረስ የሚችል አይመስለኝም። ነገር ግን
ለምን ያስቸግራል? ምን አንዳንዶቹ እንደውም ክፍለ ሀገር ይባለ የተለያየ ሐሳብ ያመጣሉ። ችግሩ ምንድነው ለማለት ነው? እዛው አርጌ የምጠይቀው የአማራ ብሔራዊ ክልላዊ መንግስት ወደ ምን ያደላል? ለማስቀረት በዘር ወይም በጎሳ መደራጀት ወደ ማስቀረት ያደላል?
ምንድነው ክልልን ለሀገር የሚፈልጉ አሉ። እንደዛ እንግዲህ የተለያየ ሐሳብ አለ። አሁን ያለውን አደረጃጀት አጥብቀው የሚፈልጉም አሉ። በእነዚህ መካከል መግባባትን መፍጠር ያስፈልጋል። ክልል በራሱ ችግር አይደለም። ችግርም የሆነው ክልል የሚመራበት መርህ፣ ወሰን ጋር የተያዙ ችግሮች የሚፈቱበት አግባብ፣ የህዝቦችን ፍላጎት መሰረት ያደረጉ ነው ወይ የሚሉት ካወቀ አገር ጋር የተያዙት ነገሮች መሻሻል እንዳለባቸው በመስተካከል ያለባቸው ማለት እየተስተካከሉ እንዲሄዱ እኛም እናምናለን። ነገር ግን ለኢትዮጵያ ችግር አንዱ መሰረታዊ መፍትሄ የፌደራል አወቃቀሩ ነው ብለን ደግሞ እናምናለን። በእኛ በኩል ያሉበትን ችግሮች ነው እያስተካከልን መሄድ ያለብን እንጂ ፌደራል ስርዓቱ አያስፈልግም ብሎ ወይም ያንን የሚቃረን አካድ አሁን ባለው የኢትዮጵያ ፖለቲካ አያስገድም ይጠቅማልም ብዬ አላስብም። ነገር ግን የጎደለው ነገር አለ። ዜጎች በየትኛውም ቦታ ተንቀሳቅሰው በነጻነት የመስራት የመኖር መብታቸውን የሚያከብር መሆን አለበት። ኢትዮጵያ ውስጥ አንዱ ብሔረሰብ ወደ አንዱ ክልል ሄዶ የሚሰራበት ሁኔታ ነው። ይሄንን የሚቃረነው አስተሳሰብ መስተካከል አለበት። ይሄ ከሰረ መሰረቱ መቀየር ያለበት።
ስለዚህ ክልል መቀረማል ነው ማለት ሰው እንፈልገው ነው።
ክልል ማለት ለእያንዳንዱ መስጠት ማለት አይደለም። የኢትዮጵያ ህገ መንግስት ምን ይላል? ማንኛውም ኢትዮጵያዊ ዜጋ በየትኛውም ቦታ መኖር መስራት እና በዛ አካባቢ ባለሙሉ መብት
ንብረት ማፍራት
በንብረቱ የመጠቀም መብቶች እነዚህ ያለ ገደብ የተከበሩ መብቶች ናቸው። በህግ ደረጃ ችግር
ተገብረው አቆም እሱ ነው።
ይሄን ለመተግበር በአንድ ክልል ውስጥ ማንኛውም ኢትዮጵያዊ በነጻነት ተንቀሳቅሶ መስራት የሚችልበት ሁኔታ መፍጠር ይቻላል።
ሲተግበራይ ከሆነ ችግር ያለ አይመስለኝም። እንደው ወደዛ ወደ በብሔር የመደራጀት ጉዳይ ካነሳን አሁን እዛው አካባቢ አማራው ክልል አብን አለ። አማራ ብሔራዊ ንቅናቄ ከአብን ጋራ በስራ ሂደት ምን ያህል ቅርብ ነው? ምን ያህል ተናቦ የመስራት ነገር አለ?
ተንጠልጥሎ ያበቃው ውይይት ነገ ቅዳሜ ከጥያቄው በመነሳት ይቀጥላል። እንድታደምጡ ከወዲሁ እንጋብዛለን። አድማጮች አሁን ውይይት አገር ግንባታ መሰንበቻውን በተለያዩ የዩናይትድ ስቴትስ ከተሞች የተካሄደው ውይይት ትኩረት ያደረገበት ጭብጥ ነው። ይሁንና መነሻ በማድረግ አሉላ ከበደ ከመድረኩ አዘጋጆች አንዱንና ከውይይቱ ተሳታፊዎች አንዱን ጋብዞ አወያይቷል። አሉላ እንግዲህ በተቀጥል።
እሺ አመሰግናለሁ አዳነች። ዶክተር ዘነበ በየነ ከመድረኩ አዘጋጆች አንዱ ናቸው። የአዲስ አበባ ዩኒቨርሲቲ መምህርና በሌሎች በተለያዩ አካባቢዎች በሰላም ጉዳይ ላይ የሚሰሩ ጥናትና ምርምር የሚያደርጉ ናቸው። አቶ ታሪኩ አባስ ሸቴ የመድረኩ ተሳታፊ ተወያይ የነበሩ ናቸው። ኢትዮጵያ ነገ እንዴት የውይይቱ መድረክ ጭብጦች ጨምሮ ባጭሩ በሚያስተዋውቁበት እንደደረ።
አመሰግናለሁ አሉላ። ይሄ ነገር የተጀመረው ኢትዮጵያ ውስጥ ነው። ኦልሞስት ወደ 2 አመት ሆኖታል። አሁን ከሁለት አመት ከሶስት አመት በፊት ሀገራችን የነበረችበትን ሁኔታ ሁላችንም የምናውቀው ነው። በዚህ ሰዓት ላይ የተወሰንን ሰዎች አንድ ላይ በመገናኘት ምንድን ነው ልናደርግ የሚገባን? እቺ ሀገር እያየናት ኦልሞስት ከቁጥጥር ውጪ የሚወጣ ነገር እየተፈጠረ ነው። ስለዚህ ምንድን ነው ማድረግ የሚገባን? ምንድን ነው ማድረግ የሚገባን የሚለውን ጥያቄ ለመመለስ እዚህ የደረስነው በምን ምክንያት ነው? የዚህ ሁሉ ችግሩ መንስኤው ምንድን ነው የሚለውን ጥያቄ ማንሳት ያስፈልግ ነበር። እና በአብዛኛው በእኛ እይታ የተመለከትነው ነገር ምንድን ነው? የተገነዘብነው ነገር ኢትዮጵያ አሁን ለደረሰችበት ችግር ትልቁ መንስኤ ብለን የለየነው ነገር ምንድን ነው? ሁላችንም ከራሳችን አካባቢ በዘለለ ስለ ሀገር ማሰብ እኔ አማራነት እንዳለ ሆኖ ኦሮሞነቴ እንዳለ ሆኖ ጉራጌነቴ እንዳለ ሆኖ ኢትዮጵያዊ የሚያደርገኝ ነገር ምንድን ነው? እሴቶቻችን የጋራ እሴቶቻችን ምንድን ነው? እቺ የጋራ ቤታችን ኢትዮጵያ የምትባለው ቤታችን ምንድን ነው የሚያስተሳስረን? ይሄ ችግር ውስጥ እየገባ ነው በምን ምክንያት ነው የሚለውን ጥያቄ ነው ይዘን የተነሳ ነው። እና ከሁለት አመት በፊት እንዳልኩት የፕሮጀክት ፕሮፖዛል ጽፈን ከሚመለከታቸው አካላት ጋራ ሰፊ ምክክር አደረግን። ያው በዋናነት ከመንግስት ጋር ተመካከርን። ምን ማድረግ አለብን? እንዴት መሄድ አለብን? እነማንን ማቀፍ አለብን? በምን ዙሪያ ላይ መነጋገር አለብን የሚለው ነገር ላይ መንግስት ብቻ ሳይሆን ከሌሎችም ጉዳዩ የሚመለከታቸው አካላት ጋራ፣ የሃይማኖት ተቋማት፣ ሲቪል ሶሳይቲ፣ የአካዳሚያው፣ የዩኒቨርሲቲ ምሁራኖችን ማለት ነው፣ ኢትዮጵያ ጉዳይ ላይ ይመለከተናል የሚሉ ወገኖችን በሙሉ ባካተተ መልኩ ቁጭ ብለን ተነጋግረን ነው እንግዲህ ኢትዮጵያ ውስጥ ቢሾፍቱ የመጀመሪያው የዛሬ አመት ጥር ላይ ሁለተኛውን ደግሞ ግንቦት ላይ አደረግን። እና በእነዚህ ስብሰባዎች ላይ ያደረግነው ትልቁ ነገር ምንድን ነው? እንዳልኩት ከታሪክ አንጻር፣ ከባህል አንጻር፣ ከሃይማኖት አንጻር ኔሽን ቢልዲንግ የምንለው ነገር እንዴት ነው? ሌሎች ሀገሮች ኔሽን ቢልዲንግን እውን ያደረጉት በምን መንገድ ነው? የሌሎች ሀገሮች ተሞክሮ ምን ይመስላል? ስኬታቸው ምንድን ነው? ችግራቸውስ ምንድን ነው? እነዛን ፈትሸን ነው ወደ ኢትዮጵያ የመጣ ነው። እና ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ቢልዲንግ ብሎክስ ምንድን ናቸው ለኔሽን ቢልዲንግ? እነሱን ፈተሽን እና የመጀመሪያውን ፌዝ ጨረስን። የመጀመሪያውን ፌዝ እንግዲህ እንደጨረስን ለመንግስት አት ዘ ኤንድ ኦፍ ዘ ዴይ መንግስት ነው ነገሮችን ተግባራዊ የሚያደርገው። ስለዚህ ፖሊሲ ተነድፎ ወደ ተግባራዊ እንቅስቃሴ እንዲሸጋገሩ በሚል ለመንግስት ፖሊሲ ግብአት ሊሆን የሚችል ዶክመንት ፕሮዲውስ አድርገን ከሁለት ሳምንት በፊት ለመንግስት ቀርቧል። ይሄኛው ሎስ አንጀለስ እና ዋሽንግተን ዲሲ የተደረገው የዛ ቀጣይ ሁለተኛው ፌዝ ነው እና አሜሪካን ብቻ ሳይሆን ወደ አውሮፓንም ያጠቃልላል። ከዛ በኋላ ኢትዮጵያ ውስጥ ደግሞ ወደ ክልሎች የሚወርድና ከሁሉም የህብረተሰብ ክፍሎች ይህንን በተመለከተ ጠቃሚ ሀሳቦች ተሰብስቦ ለመንግስት ማቅረብ ነው የኛ ኃላፊነታችን።
መልካም። በርከት ያሉ ጭብጦችን አስይዘውናል ዶክተር ዘነበ። የዚህን ጥንስስ አላማ በተለይ ኢትዮጵያ አሁን ካለችበት ሁኔታና ወደፊት የሚያራምዱ መንገዶችን የሀገር ግንባታ እንለው እንደሆነ በግርድፍ በቀጥታ ከተረጎመ ኔሽን ቢልዲንግ በሚል በእንግሊዝኛ መጠሪያ የሰየማችሁት በዝርዝር ውይይታችን እንመለከታለን። አቶ ታሪኩ ወደ እርስዎ ልሻገር። በሎስ አንጀለስ በተካሄደው የውይይት መድረክ ላይ አወያይ በመሆንም ቀርበው ተሳትፈው ነበረ። እስኪ እርስዎንም እይታ ያካፍሉን፣ ዛሬ ኢትዮጵያ ካለችበት ሁኔታ ጋር ሊዛመድ የሚችል ሊደረግ ይገባል የሚሏቸውን ጨምረው።
ስለ ሀገር ግንባታ ስናስብ ሊመጡ ከሚችሉት ወር ከሚፈለጉት ነገሮች አንዱ እና ዋነኛው የሚመስለኝ የሀገር አቀፍ የሆነ ዜጎችን ሁሉ በጋራ ሊያሳትፍ የሚችል ሀገራዊ የሆነ ቅቡልነት ያለው የቋንቋ ለውጥ መፍጠር እያንዳንዱ ኢትዮጵያዊ ቅድም ፕሮፌሰር ዘነበ እንዳለው እኔ ብሎ ሰው ራሱን ዲፋይን ሲያደርግ ራሱን ሲበይን በኢትዮጵያ ማዕቀፍ ውስጥ እንዴት ነው ራሱን የሚያየው? ያ ቋንቋ በጣም ወሳኝ ነው። ራስን በተለያየ መልኩ ማየት ይቻላል። በተለይ ደግሞ ኢትዮጵያውን ባለችበት ነባራዊ ሁኔታ ውስጥ ሀገር መገንባት ካለበት ወደፊት መሄድ ካለብን ያሉንን ችግሮች መቅረፍና በጣም መቅረፍም ሲባል ደግሞ በጣም ነገን በማያበላሽ መልኩ መፍጠር ካለብን ሌሎች ሀገሮች በዚህ አይነት ወቅት እንዲህ አይነት አጋጣሚ ሲገጥማቸው ምን ስራዎችን ሰሩ? ምን መልካም የሆኑ ተመክሮዎችስ ነበሯቸው? እንዴትስ ኔሽናል የሆነ ሀገራዊ የሆነውን ተዋጽኦ እንዴት ለወጡት? እንዴት ናሬቲቭን ለወጡት? እነዚህ ነገሮች ላይ ብዙ ሀሳቦች ተንሸራሸው ነበረ እና እንዲያው ለምሳሌ ያህል የዛ በ2008 እንደው ዓለም አቀፍ የሆነ የምጣኔ ሀብት መፍረክረክ የተጀመረ ጊዜ በጣም ጠንካራ ከሚባሉት የዓለም ኢኮኖሚዎች ውስጥ አንዱ ጀርመን ነው። ግን ጀርመን ውስጥ ትልቅ ስራ ይሰራ የነበረው ጀርመናዊነትን፣ ሀገሬነትን የሚያበረታቱ በተለይ ቴሌቪዥን ላይ ብዙ ፕሮግራሞች ራን ይደረጉ ነበረ። ዲፕሬሽን ብዙ ሰው ተጠቅቶ እንደነበረ በጥናት ሲደርሱበት ያደረጉት ጀርመናዊ ነህ፣ ልትኮራ ይገባሃል፣ እንደዚህ የሚሉ ነገሮች እና አሁንም ኢትዮጵያ መለወጥ ካለባት አሁን ችግሮች አሉ ብለን ከተስማማን እነዛን ችግሮች ለምሳሌ አንዳንድ ሀገሮች እንደ ቻይና ያሉ ለምሳሌ በማኦ ዜዱንግ አመራር አሜን ከሱ ህልፈተ ህይወት በኋላ የነበረው ወቅት በተለይ ወጣቱ እጅግ በጣም ተሳታፊ የሆነ አቅምና ተሰሚነት በጣም የጎላበት ምናልባትም እንደው ሀገራዊ አቅም ከሚፈቅደውም በላይ ኢምፓወር ተደርገው የነበረበት ሁኔታ ነበረ እና ለውጡ ሲመጣ ግን እንዴት ነው ያንን ትርጉም ባለው መልኩ የወጣቱን አቅም ሀገራዊ መርሃ ግብሮችን ፈጥሮ እነሱንም ሀገርንም ሊያሳትፍ በሚችል መልኩ ሁሉንም ወደ አንድ ማሰማራት የተቻለው? በአንድ ወቅት የነበረው ሚና የሚፈለገው ለውጥ ከመጣም በኋላ ደግሞ ተመሳሳይ ሆኖ የሚቀጥል ከሆነ ዲስትራክቲቭ ነው የሚሆነው። አቅጣጫ ለውጥ ያስፈልገዋል። ስለዚህ መንግስት እንደዚህ አይነት አቅሞችን እንዴት ባለ መልኩ ቢዳኛቸው፣ እንዴት ባለ መልኩ መልክ ቢያስይዛቸው ነው ለሀገራዊ ግንባታ ሊጠቅም የሚችለው? እና ከምንም በላይ በወቅቱ ከቀረቡት ሀሳቦች ውስጥ ለእኔ ነጥሮ የታየኝ የቋንቋ ለውጥ መፍጠር፣ ስለ ሀገር ስናስብ እነሱ እኛ የሚለውን ነገር እንዴት ባለ መልኩ መለወጥ እንችላለን? አሁን በግሩፕ ዲስከሽኖቻችን ውስጥ ከተነሱት ሀሳቦች ውስጥ በአብዛኛው ስለ ኤምባሲዎቹ የተነሱ ሀሳቦች አሉ። ኤምባሲዎቻችን ከዚህ በፊት የነበራቸው ሚና ቶታሊ መለወጥ አለበት። የሚለወጥበትም መልክ ደግሞ አሳታፊ በመሆን ለውጥ መሪ በመሆን ህዝቡን የባለቤትነት እንዲሰማው ከማድረግ አንጻር እንደዚህ አይነት ሀሳቦች ተነስተው ነበረ። አይ ቲንክ ለመንግስትም የሚጠቅሙ ይሆናል።
መልካም። ይህ ውይይት ቀደም ብዬ እንደጠቆምኩት የውይይት መንደርደሪያ ወይም ማስተዋወቂያ ነው እና የዜጎች ህይወት በከንቱ እየጠፋ ያሉባቸውን ግጭቶች ጨምሮ ኢትዮጵያ ዛሬ ያለችበትን ሁኔታ መገምገምና ለዚያች ሀገር ዘለቄታዊ ደህንነት ዋስትና የሚሆኑ መጪ አቅጣጫዎችን የሚጠቁሙ ሰፊ ውይይቶች በተከታይ እናቀርባለን። ዶክተር ዘነበ በየነ፣ አቶ ታሪኩ አባስ ቴነሽ ለሰፊ ውይይት ሌሎች ተወያዮች ጨምረን መልሰን እናገኛቸዋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
በጣም ነው ማመሰግናለሁ።
አንዲት ግዙፍ መንኮራኩር ባንዳች ልዩ ኃይል ተተኩሳ ከምድር ስበት ተመንጥቃ ጠፈርን ሰንጥቃ ርቃ እጅግ ርቃ ምድርን ተሰናብታ ከሌላ ፕላኔት ላይ ማረፍ ትችል ይሆን? የማይታለም ቀድሞ ያልተደረገ ለተአምር የቀረበ እውነት ልክ የዛሬ 50 ዓመት ለአውሮፓውያን የዘመን አቆጣጠር በ1968 እውን ሆነ። እንዲህ እንዳሁኑ በገና ዋዜማ የናሳ ጠፈርተኞቹ ቢል አንደርስ፣ ፍራንክ በርማን እንዲሁም ጂም ላቭል ከዚህ ቀደም ማንም ያላደረገውን በጨረቃ ዙሪያ የሚያልፍ ጉዞ አደረጉ። አፖሎ 8 ይህ የመጀመሪያዎቹ መጀመሪያ ጉዞ ነው። አድማጮች ሰዓታችን ያለቀ ይመስላል። በሳይንስ ዝግጅታችን ሙሉን እናቀርባለን።
የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች በእኛ በኩል ሰላም፣ ደህና ደሩ። ትግርኛ ይቀጥላል። Thank you.